ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የብሔራዊ የጸጥታና ደህንነት የጋራ ግብረ ኃይል በመንግሥት ከፍተኛ አመራሮች ላይ ጥቃት በመፈጸም አገራዊ ሁከትና ብጥብጥ ለመቀስቀስ ሲንቀሳቀሱ የነበሩ ቡድኖች ያላቸውን በቁጥጥር ስር አውያለሁ አለ።
የተፈናቀሉ ወገኖች ማገዝ ላይ ነው ትኩረት አድርጎ እየሰራለሁ። በቃ ይኸው ነው። ያው በቃ እንግዲህ ከፈጣሪ ፍርድ እየጠበቅን ያለ ነው። እንግዲህ ፈጣሪ ፍርዱን ይስጥ ነው ብለው ነው።
የከሰሰበት መንገድ ወይም የያዘበት መንገድ በጭራሽ የሚገናኝም አይደለም። ትንሽ ኮንፊውዝ ሆናል ከሙያው ባለፈ።
የሰማችኋቸው ደግሞ ከታሳሪ ቤተሰቦች አንዳንዶቹ የሰጡትን አስተያየት ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የትግራይ ክልል ጊዜያዊ አስተዳደር ከቀድሞ ካቢኔ ስልጣን ተረከበ። የዚህም ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ መጋቢት 27 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሳችን ደግሞ ቤል አንድራዴ ነው። ከተቀሩ ባልደረቦቻችን ጋር ከልዩ ልዩ ዝግጅቶች ይዘን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከእንግዲህ ወልዴ። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። በጊኒ የአስገድዶ መድፈር ድርጊት ከተፈጸመባት በኋላ ሕይወቷ ባለፈው አንዲት ታካሚ ጋር በተያያዘ የተከሰሱ የሕክምና ዶክተሮች ጥፋተኛ ተብለው ወህኒ ወርደዋል። በሆስፒታል የተፈጸመው የአስገድዶ መድፈር ወንጀል የአገሪቱን ሕዝብ ክፉኛ አስደንግጦ ሰንብቷል። በጊኒ በሆስፒታል ውስጥ የተደፈረችውን የ25 ዓመቷ ታካሚ ጸሐፊ መማ ሲላ ከሁለት ዓመት በፊት በቱኒዚያ በሕክምና በመረዳት ላይ ሳለች ሕይወቷ አልፏል ሲል መንግስት በወቅቱ በሰጠው መግለጫ አስታውቆ ነበር። በኮናክሪ የሚገኝ የወንጀል ችሎት ዳንኤል ላማ፣ ፓትሪስ ላማ እና ሴሌስቲን ሚሊሙኖ የተባሉ ሐኪሞች ወጣቷን ጸሐፊ አስፈራርተው በፈጸሙባት ያስገድዶ መድፈር ሕይወቷ እንዲያልፍ በማድረግና በጽንስ ማስወረድ ጥፋተኛ ብሏቸዋል። ሴቦሪ ሲሴ የተባለ አራተኛ ሐኪም ሌሎችን አደጋ ላይ በመጣል በሚል ጥፋተኛ ተብሏል። የወንጀል ችሎቱ ጎጂ ንጥረ ነገር ለታካሚ መስጠት በሚል አራቱ ሐኪሞች የተከሰሱበትን ወንጀል ውድቅ አድርጓል። ዳንኤል ላማ እና ፓትሪስ ላማ እያንዳንዳቸው በ15 ዓመት እስራት ሲቀጡ፣ ሲሴ ደግሞ በአንድ ዓመት እስራት ተቀጥቷል። በሕግ ቁጥጥር ስር ያልዋለው እና እየተፈለገ ያለው ሚሊሙኑ ደግሞ በ20 ዓመት እስራት ተቀጥቷል። በግለሰቡ ላይ የመያዣ ትዕዛዝ እንደወጣበት የኤኤፍፒ ዘገባ አመልክቷል። የወጣቷ ጸሐፊ መማ ሲላን ሞትን ተከትሎ ፍትህ ለመማ ሲላ የሚል ዘመቻ በማኅበራዊ ሚዲያ ሲደረግ ቆይቷል። በጎ አድራጊው ድንበር የለሽው የሐኪሞች ቡድን ከአራት መቶ በላይ የሚሆኑ ፍልሰተኞችን ከማልታ ባህር ዳርቻ ላይ መታደጉን አስታወቀ። የቡድኑ መርከብ የደረሱልን ጥሪ ወዳሰሙት ፍልሰተኞች ለመድረስ በወጀብ በተናጠው ባህር ላይ ለአስር ሰዓታት መጓዟ ታውቋል። በኋላም መርከቧ ፈጣን ጀልባዎችን ወደ ፍልሰተኞቹ በመላክ ስምንት ሴቶችንና 30 ሕፃናትን ጨምሮ 440 ፍልሰተኞችን ከአደጋ መታደጓን የኤኤፍፒ ዘገባ አመልክቷል። ፍልሰተኞቹን የማዳን ስራው 11 ሰዓታትን እንደወሰደም ታውቋል። ጂኦ ባረንስ የተሰኘችው የድንበር የለሾቹ የሐኪሞች ቡድን መርከብ ባለፈው የካቲት በሜዲትሬኒያን ባህር ላይ የህይወት ማዳን ተግባር በምታከናውንበት ወቅት የመንግስትን ህግ ጥሳለች በሚል በጣሊያን ባለስልጣናት ታግታ ቆይታ ነበር። መርከቢቱ የጉዞ መረጃዋን ለሚመለከተው ባለስልጣን አላሳወቀችም የሚል ክስ እንደቀረበባቸው የሐኪሞቹ ቡድን አስታውቋል። የቀኝ ክንፍ ወግ አጥባቂ ፓርቲ መሪና የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የፍልሰተኞችን ቁጥር ለመቀነስ ቃል በመግባት ስልጣኑን ይዘዋል። አዲስ ያወጡት ህግ የበጎ አድራጊ መርከቦች በአንድ ወቅት አንድ የነፍስ አድን ስራ ብቻ እንዲያከናውኑ ያዛል። ህጉ የሞት አደጋን እንዲጨምር ያደርጋል ሲሉ ነቃፊዎች ይናገራሉ። የጣሊያን መንግስት የነፍስ አድን መርከቦቹ ፍልሰተኞች እንዲበረታቱ አድርጓል ሲል ይከሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካው ምክር ቤት አፈ ጉባኤ ኬቪን መካርቲ በዛሬው ዕለት የታይዋንን ፕሬዚደንት ሳይ ኢንግወንን በካሊፎርኒያ ግዛት አግኝተው እንደሚወያዩ ይጠበቃል። ሊደረግ የታቀደው ውይይት ከቻይና ተቃውሞ እንዲሁም የአጠፊታ እርምጃ እንወስዳለን የሚል ማስፈራሪያን አስከትሏል። ባለፈው ዓመት የታይዋኑ ፕሬዚደንት የአሜሪካኑን ምክር ቤት አፈ ጉባኤ የነበሩትን ናንሲ ፔሎሲ ተቀብለው በማነጋገራቸው ቻይና በአጠፊታው በአስርት ዓመታት ውስጥ አድርጋ የማታውቀውን ወታደራዊ ልምምድ በታይዋን አቅራቢያ አድርጋለች። ጓቲማላንና በሊዝን ጎብኝተው ትናንት ማክሰኞ ካሊፎርኒያ የገቡት ሳይ ከሆቴላቸው ውጪ ደጋፊዎቻቸውና ተቃዋሚዎቻቸው ተቀብለዋቸዋል። ተቃዋሚዎቹ አንድ ቻይና የሚል መፈክር ሲያሰሙ ደጋፊዎቻቸው ፎቶአቸውንና የአገሪቱን ሰንደቅ ዓላማ ይዘው ታይተዋል። ታይዋንን እንደ ግዛቷ የምትቆጥረው ቻይና ሎስ አንጀለስ በሚገኘው ቆንስላዋ በኩል ባወጣችው መግለጫ ሳይ ውይይቱን የሚያደርጉት ለፖለቲካ ታይታ ነው ብላለች። ይህ በእንዲህ እንዳለ ቻይና በዩክሬንና በሌሎችም ግጭት ባሉባቸው የዓለም ክፍሎች ሰላምን በተመለከተ በጋራ ኃላፊነት እንድትወስድ የአገሪቱን ፕሬዚደንት ሺ ጂንፒንግን በሚያገኙበት ወቅት አጽንኦት እንደሚሰጡት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ዛሬ ተናግረዋል። በቻይና የፈረንሳይ ኤምባሲ በመገኘት ለአገራቸው ዜጎች ንግግር ያደረጉት ማክሮን ዩክሬን፣ ኢራንና ሰሜን ኮሪያን ጨምሮ ዓለም አቀፍ ጉዳዮችን በተለይም ሰላምን በተመለከተ ቻይና በጋራ ኃላፊነት የምትወስድበትን ሁኔታ ከፕሬዚደንት ሺ ጋር በሚኖራቸው ውይይት ትኩረት እንደሚሰጡት አስታውቀዋል። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮንደርላይን ከማክሮን ጋር አብረው ጉብኝት በማድረግ ላይ ይገኛሉ። የአውሮፓን አንድነት ለማሳየት ነው ተብሏል። በጉብኝታቸው ሩሲያ በዩክሬን ላይ የምታካሄደው ጦርነት ዋና አጀንዳ እንደሚሆን ይጠበቃል ሲል አሶሴትድ ፕሬስ በዘገባው አመልክቷል። በመጨረሻ አድማጮች፣ የዓለም አቀፉ አቶሚክ ኃይል ባለስልጣን ኃላፊ ራፋኤል ግሮሲ በሩሲያ ቁጥጥር ስር ስላለው የዛፖሪዤዣ ኒውክሌር ኃይል ጣቢያን በተመለከተ ለመነጋገር ሞስኮ ይገኛሉ። ጉብኝታቸው የመጣው በዛፖሪዤዣ ክልል ላይ በሩሲያ በተፈጸመ የመድፍ ጥቃት አንድ ወንድ ተገድሎ ሌላ አንድ ሴት ደግሞ መቁሰሏን ተከትሎ ነው። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኃላፊ የሆኑት ግሮሲ ባለፈው ረቡዕ ለሁለተኛ ጊዜ የዛፖሪዤዣን ኒውክሌር ኃይል ጣቢያን ጎብኝተው ነበር። ግሮሲ ለሩሲያ መገናኛ ብዙሃን እንደተናገሩት ሁኔታዎች መሻሻል እያሳዩ አይደለም። የሩሲያ ኃይሎች የዛፖሪዤዣን የኒውክሌር ኃይል ጣቢያን በጦርነቱ መጀመሪያ ላይ ባለፈው ዓመት ተቆጣጥረው እንደነበር ይታወሳል። ሩሲያና ዩክሬን አንደኛው ሌላውን ጣቢያውን በመድፍ ደብድበዋል በማለት ሲካሰሱ ቆይተዋል። የሁለቱንም ክስ ማረጋገጥ እንዳልቻለ የሮይተርስ ዘገባ አመልክቷል። አድማጮች፣ ለምሽቱ ያዝነው ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መጋቢት 27 2015 ዓ.ም አስተናጋጃችሁ አሉላ ከበደ፣ የድምፅና ምስል አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ፣ የዕለት ዋና አዘጋጅ ጽዮን ግርማ፣ የማኅበራዊ ቅንብሮቻችን አሰናጇ ደግሞ አበባየሁ ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ራም ማክሊን ነው። የተቀሩ ባልደረቦቻችንም በየዝግጅቶች ውስጥ ታገኟቸዋላችሁ። እስከ አራት ሰዓትም ዝግጅታችን ይቀጥላል። አሁን በቅድሚያ ወደ ዕለቱ አቢይ ርዕስ እናቀናለን። በመግቢያው ያስተዋወቅኩት ነው የዕለቱ አቢይ ርዕስ። በመንግሥት ከፍተኛ አመራሮች ላይ ጥቃት በመፈጸም ሀገራዊ ሁከትና ብጥብጥ ለመቀስቀስ ሲንቀሳቀሱ የነበሩ ቡድኖች ያላቸውን በቁጥጥር ስር አውያለሁ ሲል የጸጥታና የደህንነት የጋራ ግብረ ኃይል ትላንት አስታውቋል። በዚህ መግለጫ ላይ ስማቸው ከተዘረዘሩት ውስጥ የተወሰኑት ፍርድ ቤት ቀርበው የ14 ቀናት ጊዜ ቀጥሮ ተጠይቆባቸዋል። ፖሊስ ግለሰቦቹን አዲስ አበባንና ባህር ዳርን ጨምሮ በተለያዩ አካባቢዎች በህቡ አደረጃጀት ሁከትና ብጥብጥ በማስነሳት ወንጀል እንደጠረጠራቸው ነው ለፍርድ ቤቱ መግለጹን ጠበቃቸው የተናገሩት። በክስ መዝገቡ የተካተቱት በአጠቃላይ 6 ግለሰቦች እንደሆኑና 5ቱ በኮተቤ ትምህርት ዩኒቨርሲቲ በኮተቤ ዩኒቨርሲቲ እንዲሁም በሐረማያና ወልዲያ ዩኒቨርሲቲዎች በመምህርነት የሚያገለግሉ ምሁራን ይገኙበታል። የክስ መዝገብ ከተከፈተባቸው ግለሰቦች መካከል የሁለቱም ቤተሰቦች አስተያየትን በማካተት ኬኔዲ አባተ ተከታዩን ለዕለቱ አብይ ርዕስ አሰናድተዋል።
የጸጥታና ደህንነት የጋራ ግብረ ኃይል ትራንት መጋቢት 26 2015 ዓ.ም ተመረጠ አመሻሽ ላይ ለመገናኛ ብዙሃን ለከበተባለው መግለጫው በአዲስ አበባ በባህር ዳር በአዳማና በድሬዳዋ ከተሞች ከፍተኛ የመንግስት አመራሮችን ኢላማ ያደረጉ ጥቃቶችን በመፈጸም ሀገራዊ ሁከትና ብጥብጥ ለማስነሳት ሲንቀሳቀሱ የነበሩ ቡድኖችን በቁጥጥር ስር ያለው ብሏል። እነዚህ ቡድኖች ህቡ መዋቅር አደረጃጅተው በሚስጥር ሲንቀሳቀሱ ነበር ያለው የጋራ ግብረ ኃይሉ በአማራና በሌሎች ክልሎች እንዲሁም በአዲስ አበባ ጭምር የሚገኙ ምሁራን፣ የሚዲያ ባለቤቶችና አክቲቪስቶች እንደሚገኙበትም ገልጿል። ዶክተር ወንደሰን አሰፋ ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማዕረጉ ቢበየን፣ ዶክተር መሰረት አቶ ወርቁ ተስፋዬ ወልደ ማርያም፣ ተስፋዬ የኋላሸት ፋሲል፣ ሰለሞን ለመነ ከተማና መንበረ የተባሉ ግለሰቦች በህቡ አደረጃጀቱ ሲሳተፉና ሲያስተባብሩ በቁጥጥር ስር ውለዋል ሲልም መግለጫው አመልክቷል። በመግለጫው ከተጠቀሱት ግለሰቦች መካከል አምስቱ በረዳት ፕሮፌሰር ሲሳይ አውግቸው መዝገብ ስር ክስ የተከፈተባቸው መሆናቸውን ከጠበቆቻቸው አንዱ የሆኑት የህግ አማካሪና ጠበቃ ሰለሞን ገዛኸኝ ገልጸዋል። ስለ ግለሰቦቹም ማብራሪያ የሰጡን ጠበቃው ከአምስቱ መካከል በመገናኛ ብዙሃን የተሰራጨውና ግብረ ኃይሉ የተጠቀሰው የአንደኛው ተጠርጣሪ ስምና ፎቶ የተለያየ ስለመሆኑ እንዲሁም የባልደራስ ምክትል ፕሬዝዳንት አቶ አማሃ ዳኘው በክስ መዝገቡ ላይ ቢኖሩም በግብረ ኃይሉ መግለጫ ላይ አለመጠቀሳቸውን ተናግረዋል።
ከስድስቱ አምስቱ የሉም፣ አቶ አማሃ የዚህ ባልደራሱ ምክትል ፕሬዝዳንት የሉም። ትናንትና መንግስት ባወጣው እንትን ላይ እዚህ ሚዲያ በተለቀቀው ፎቶ ላይ የጸረ ሽብር ግብረ ኃይሉ በለቀቀው እንትን ላይ የሉም። አምስቱ ነው ያሉት። አንደኛው ረዳት ፕሮፌሰር ይሳይ አውግቸው፣ ሁለተኛው ፕሮፌሰር ማዕረጉ ድራይብን፣ ሶስተኛው አቶ ወርቁ ተስፋዬ የሚባሉ ያው በሀያ ሺህ ብር ዋስ የተፈቀደላቸው፣ አራተኛው ዛንተሩ ላይ ያየሁት ተስፋዬ የዋለሽ ለሚለው ግን መምህር ሄኖክ ነው ወልዲያ ዩኒቨርሲቲ፣ እና አምስተኛው ሰለሞን ልመን ከተማ ናቸው። እነዚህ እንግዲህ ስናያቸው ረዳት ፕሮፌሰር ሲሳይ አውግቸው ያው የአማራ ምሁራን መማክርት ስራ አስፈጻሚ እንዲሁም ደግሞ የሸዋ ልማት ማህበር ስራ አስኪያጅ ነው። ያው ለተፈናቀሉትም እንደገና አጣዬ እዛ አካባቢ ላይ ለደረሱ ውድመቶች ከዛ ጋር በተገናኘ የሰብአዊ ስራ አስጠራ የነበረ ነው። ወጣት ፕሮፌሰር ነው። ፕሮፌሰር ማዕረጉም ከራያ አካባቢ እሳቸውም አንድ እንትን አላቸው። እሱም ምናልባት ነገ ልገልጽል እችላለሁ። አቶ ወርቁ ተስፋዬን እኔ አላቃቸውም። እሳቸውም በዛ ችሎት ላይ ሲናገሩ እኔ በግል ነው የምተዳደረው። ያው እንደነገርኩ የሰባሰባ ሽማግሌ ናቸው። መሄድ እንኳን አይችሉም። ህመምተኛ ናቸው። ሌላው ሄኖክ ነው። ምናልባትም እዚህ ጸረ ግብረ ኃይል ያወጣው እንትን ላይ የኋላሽት ተስፋዬ የኋላሽት ቢልም ሄኖክ ወልዲያ ዩኒቨርሲቲ ነው የመጣው። ወልዲያ ዩኒቨርሲቲ የመጣውም የላቦራቶሪ እቃዎችን ለመግዛት እና እንትን ለማለት የዩኒቨርሲቲው ለስራ የሄደበት ደብዳቤ በእጅ የያዘ መምህር ነው። አራተኛው ሰለሞን ልመን ነው። ሰለሞን ልመንህ የአማራ ወጣቶች ማህበር የስራ አስፈጻሚ ነው። ዳቆን መሆኑ አላወቅንም። እሱ ነው ዳቆን ነኝ ያለው። እነዚህ አምስቱ ነው የቀረቡት ከትናንት ወዲያ።
የጸጥታና ደህንነት የጋራ ግብረ ኃይሉ በህቡ እየተንቀሳቀሱ ይገኛሉ ያላቸውን ቡድኖች ህብረተሰቡ በአሁኑ ወቅት በከፍተኛ ጭቆና ውስጥ ይገኛል የሚል ቅስቀሳ በማድረግ በሃይማኖት፣ በብሔር እንዲሁም ከእኛ ውጭ ሀገሪቷን ሌላ ማስተዳደር የለበትም በሚል የፖለቲካ ጽንፈኝነት ዓላማ ዙሪያ ደጋፊዎችን ለማሰባሰብ እየሞከሩ ነበር ብሏል። በዚህም ህዝቡን ነጻ እናወጣለን የሚል የአመጽ እንቅስቃሴ ለማካሄድ ሲያደራጁ ነበር ሲልም አክሏል። ከተጠርጣሪዎቹ መካከል ጉዳያቸውን ፍርድ ቤት እየተከታተሉ የሚገኙት የረዳት ፕሮፌሰር ሲሳይ አውግቸው ባለቤት በሰጡን አስተያየት ባለቤታቸው እርዳታ በማሰባሰብ ስራ ላይ ከመሰማራታቸው ውጭ በወንጀል ሊያስጠረጥራቸው የሚችል ነገር አለ ብለው እንደማያምኑ ተናግረዋል።
ያው ፍርድ ቤት ነው የያዘው ጉዳዩን። እኛ ምንም ዝርዝሩ የምናውቀው ነገር የለም።
መች ነው የተያዙት?
ዓርብ ዕለት ነው ከቤት ከአራት ሰዓት በኋላ
ምሽት። ሊያስጠረጥራቸው ወይም ደግሞ ፖሊስ እንዲፈልጋቸው ሊያደርጋቸው የሚችል ተግባር አለ ምናልባት እናንተ የምታውቁት?
የለመነ ከመርዳት ውጭ ምን አይነት ተግባር ሊኖር ይችላል? የተፈናቀሉ ወገኖቹ በአገዝ ላይ ነው ትኩረት አድርጎ እየሰራ ያለው። ከፈጣሪ ፍትህ እየጠበቅን ያለ ነው። እንግዲህ ፈጣሪ ፍርዱን ይስጥ ነው ብለው ነው
አቶ ሄኖክ አዲሱ። ሌላው በፍርድ ቤት ጉዳያቸውን በመከታተል ላይ የሚገኙ ተጠርጣሪ ሲሆኑ የቤተሰባቸው አባል መሆኑን የነገረኝ አቶ ሙሉጌታ አለሙ ዛሬ ሄኖክን በእስር ቤት እንደጠየቀው ገልጿል።
እሱን ለማግኘት ሞክሬ ነበር ዛሬ። ያው ማለት የአኪዩዝ የተደረገበት መንገድ እሱ ከዛው የሌለበት እና ምንም ከጠበቀው ውጭ የሆነ ክስ ነው። እሱም በጣም ነው ሰርፕራይዝ የሆነው። የነበረን አጭር ቆይታ ስለነበር ብዙ ተረጋግተን አላወራንም። ግን ያው የክሱ እንትን እሱ ከሚሰራው ስራና መንግስት የከሰሰበት መንገድ ወይም የያዘበት መንገድ በጭራሽ የሚገናኝም አይደለም። ትንሽ ኮንፊውዝ ሆናል። ከሙያው ባለፈ የሌሎች ድሮች ላይ ኢንቮልቭ ያደርግ የሚገርመ ስራውን ነው የሚሰራው። ያው ካለው ፖለቲካል ሲቹዌሽን አንጻር ዝም ብሎ እንደ ፐርሰናሊ ስናወራ ምናምን ነው ሀሳብ የምንለዋወጠው። ከዛ ውጭ የተለየ ነገር አያራምድም።
የስራ ባልደረባቸው ነኝ ያለው ጌታቸው ፈንታው ደግሞ ተከታዩም ብሏል።
ሌላው ከአዲስ የመኮንን የወልዲያ ዩኒቨርሲቲ መምህር፣ ከዛ በተጨማሪ ደግሞ ኃላፊነት በኢንስቲትዩት ኦፍ ቴክኖሎጂ ኤግዚኪዩቲቭ ዳይሬክተር ነው። እና ወደ አዲስ አበባ የመጣበት ዋና ምክንያት በዩኒቨርሲቲው የስራ ጉዳይ ነው። ከዚህ ከሰሜኑ ጦርነት ጋር በተያያዘ የተለያዩ የቤተ ሙከራ ማሽኖች ውድመትና ዘረፋ የደረሰባቸው ነበሩ። የተወሰኑ የጥገና ስራዎች ከኢትዮ ኢንጂነሪንግ ግሩፕ የምታውቀው ከሆነ እሱ ጋር የጥገና የውል ስምምነት ሰነድ ለማስጨረስ ነበር የመጣው። እንደውም ኦልሬዲ ደብዳቤውን የኤምኦዩን ከእነሱ በኩል ተፈርሞ ከዛ ከወልዲያ ዩኒቨርሲቲ ፕሬዚዳንት በኩልም ፊርማው ኦልሬዲ ተረጋግቶ እሱን ኦሪጂናሉን አድርሶ ቀጣይ ስራዎችን ጨርሶ ለመምጣት ነበር የሄደው። እሱንም ጨርሶ የ30% ቅድሚያ ክፍያ የሚሆን ደብዳቤ ከድርጅቱ አጽፎ ይዞ ሊመለስ ሲል ነው እንግዲህ በቁጥጥር ስር።
በረዳት ፕሮፌሰር ሲሳይ አውግቸው መዝገብ ስር ከሚገኙት 6 ተጠርጣሪዎች መካከል አቶ ወርቁ ተስፋዬ በዋስ እንዲለቀቁ ትናንት የወሰነው ፍርድ ቤቱ በሌሎቹ ላይ ደግሞ ለፖሊስ የ14 ቀን የምርመራ ጊዜ የፈቀደ ሲሆን ይህን በመቃወም ይግባኝ ማስገባታቸውን ከጠበቆቻቸው አንዱ የሆኑት የህግ አማካሪና ጠበቃ ሰለሞን ገዛኝ ተናግረዋል።
ትናንትና ሁለት የጠየቀውን የሰረተን ጊዜ ቀጠሮ ፈቅዶ ፍርድ ቤቱ መዝገቡን ዘግቶት መዝገቡን ስም ብሎ ወደ ተመልሷል። ከዛ በኋላ ምንድን ነው የሆነው? ከሰማም በኋላ ይግባኝ ጠይቅ 14 ቀን በጣም ብዙ ነው። ስለዚህ በዚህ ጉዳይ ላይ በተጨማሪ በተጠየቀው ቀን ላይ ይግባኝ ጠይቅ ብለናል። ባልደረቦች አሉ። ይግባኝ እንጠይቅ በተባለው መሰረት ያው ይግባኝ ተዘጋጅቶ ለነገ 4 ሰዓት ተቀጥሯል። ነገ 4 ሰዓት ላይ የቃል ክርክር እናደርጋለን ማለት ነው። በዚህ በጊዜ ቀጠሮ ላይ በተመለከተ አንደኛ ያስፈልግም ነው 14 ቀን ያስፈልግም ነው። እንደ አማራጭ ደግሞ ያስፈልጋልም ከተባለ ደግሞ 14 ቀንም ይበዛል የሚል ነው በሚለው ነው ይግባኝ ያለው።
ሁከትና ብጥብጥ በመቀስቀስ የሽብር ወንጀል ተጠርጥረው የተያዙት ግለሰቦች በአማራ ክልል ውስጥ በሁሉም ስፍራዎችና በአዲስ አበባ እንዲሁም በሀገሪቱ በሚገኙ ሁሉም ዩኒቨርሲቲዎች ተማሪዎችን በአካባቢዎቹ ከሚኖሩ የብሔሩ ተወላጆች ጋር አስተሳስረው የማደራጀት ስራዎችን ሲሰሩ ነበር ብሏል ግብረ ኃይሉ በመግለጫው። ወታደራዊ ክንፍ በማደራጀት በጦር መሳሪያ የታገዘ የከተማ ላይ ጥቃት የመፈጸም እቅድ ነበራቸው ሲልም ገልጿል። አስተባባሪ ከተባሉት ባለፈ ተልእኮ ተቀብለው ሲንቀሳቀሱ ነበሩ ያላቸው ግለሰቦችም መያዛቸውን የገለጸው ግብረ ኃይሉ ሌሎች ተጠርጣሪዎችን በቁጥጥር ስር የማዋሉ ተግባር ቀጥሏል ብሏል። ይሁን እንጂ በቁጥጥር ስር የዋሉት ፍርድ ቤት ለመቅረብ አለመቅረባቸው በመግለጫው የጠቀሰው ነገር የለም። ይህን ለማጣራት ከፌዴራል ፖሊስ አስተያየት ጠይቀን የነበረ ቢሆንም የተለያዩ የጸጥታና የደህንነት ተቋማት በጋራ በሚሰሩት ጉዳይ ላይ የፌዴራል ፖሊስ በተናጥል አስተያየት መስጠት እንደማይችል ተነግሮናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩ መጽሔት ርዕስ ደግሞ ወደ ትግራይ ያሻግረናል። በቅርቡ የተዋቀረውና በፕሬዚዳንቱ አዲሱ ፕሬዚዳንት ማለት ነው አቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ዛሬ ረቡዕ መጋቢት 27 2015 ዓ.ም በቀድሞ ፕሬዚዳንት በዶክተር ደብረጽዮን ገብረ ሚካኤል ሲመራ ከቆየው የክልሉ ካቢኔ ይፋ ርክክብ አድርገዋል ይላል። በርክክብ ስነ ስርዓቱ ላይ የቀድሞ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአዲሱ ካቢኔ ጋር ተባብረው እንደሚሰሩም ተነጋግረዋል። የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ በበኩላቸው ከርክክቡ በኋላ በሰጡት መግለጫ ከፌዴራል መንግስት ጋርም የተሻለ መተማመን ላይ ደርሰናል ብለዋል። አያይዘውም ከኤርትራ መሪዎች ጋር በሰላማዊ መንገድ ችግሮችን ለመፍታት በመልካም ጉርብትና ለመስራት ዝግጁ ነን ሲሉም ተደምጠዋል። ሙልጌታ አጽፋሀ በጉዳዩ ላይ ያደረገውን ክትትል እንዲህ አቀናብሮታል።
በትግራይ ክልል የተቋቋመው አዲሱ ጊዜያዊ አስተዳደር ከቀድሞው አስተዳደር በይፋ ርክክብ በመፈጸም በዛሬው ዕለት ስራውን ጀምሯል። በመቀለ ከተማ በተካሄደው የርክክብ ስነ ስርዓት ላይ ላለፉት 5 ዓመታት የትግራይ ክልልን ሲመሩ የቆዩት ዶክተር ደብረጽዮን ገብረ ሚካኤል ከአዲሱ ጊዜያዊ አስተዳደር ካቢኔ ጋር ተባብረው እንደሚሰሩ ገልጸዋል።
ኩሉ ጸገሙን ተጻቢርኩም ምንም ደገፍ ካብ መንግስቲ እንተይረብኩም
ከመንግስት ምንም ሳትጠብቁ ሁሉንም ችግር ተቋቁማችሁ ባላችሁ አቅም የመመከት ሂደቱ ውጤታማ እንዲሆን የሚቻላችሁን ሁሉ አድርጋችኋል። ብዙ መስዋዕትም ከፍላችኋል። እንዳመራርም ብዙ ችግር ተሸክማችሁ መጣችኋል። ለህዝባችሁና ለመንግስታችሁ ክብር በመታገላችሁ ልትኮሩ ይገባል።
የጊዜያዊ አስተዳደሩ ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ለአሜሪካ ድምጽ በሰጡት ማብራሪያ አስተዳደሩ ከስድስት ወራት እስከ አንድ አመት ይቆያል ብለዋል። የተዋቀረው የጊዜያዊ አስተዳደር ካቢኔ 27 አባላት እንዳሉትና ከ51 በመቶ በላይ ከህወሓት፣ 49 በመቶ ደግሞ ከትግራይ ኃይሎች፣ ከምሁራንና ከባይቶና ፓርቲ የተውጣጡ እንደሆኑ ገልጸዋል።
በ2012 ዓ.ም የተመረጠውን የትግራይ ክልል መንግስት ለህዝቡ ጥቅምና ሰላም ሲባል ወደ ጊዜያዊ አስተዳደር እንዲቀየር ተስማምተናል፣ ፈርመናል። ስለዚህ አሁን እየሆነ ያለው የነበረውን ነባር ካቢኔ ወይም የተመረጠው መንግስት ለጊዜያዊ አስተዳደሩ ስራን ማሸጋገር ነው ማለት ነው። ስለዚህ ከዚህ በፊት ይሰሩ የነበሩ ስራዎችን በኤግዚት ሪፖርት መልክ በየሴክተሩ ለተመደቡ ኃላፊዎች ሽግግር ይደረጋል።
በተደረገው የካቢኔ አባላት የኃላፊነት ምደባ ሌተናል ጀነራል ታደሰ ወረደ ምክትል ፕሬዚደንትና የሰላምና ጸጥታ ዘርፍ ኃላፊ፣ ሌተናል ጀነራል ጻድቃን ገብረትንሳኤ ምክትል ፕሬዚደንትና ያልተማከለ አስተዳደርና ዴሞክራታይዜሽን ዘርፍ ኃላፊ ሆነው ተሾመዋል። የባይቶና ፓርቲ በመወከል የካቢኔው አባል የሆኑት አቶ ታደለ መንግስቱ የክልሉ የትራንስፖርትና መገናኛ ቢሮ ኃላፊ ሆነው ተሾመዋል። በትግራይ እንኳን የተቃዋሚ ፓርቲ አባል ሆኖ ወደ መንግስት ካቢኔ ሊገባም ተቃዋሚ ፓርቲ ሆኖ ለመስራትም አስቸጋሪ ሆኖ ቆይቷል በማለት ምደባውን የተቀበሉት አቶ ታደለ አሁን የተገኘው አጋጣሚ ከህዝቡ ጋር ለመቀራረብ እንደሚያግዛቸው ገልጸዋል።
የሚያሰራ ሂደትም አለ፣ የሚያሰራም አለ። ግን እኛ የምናምነው እንደ ፓርቲ ስልጣኑ በህዝብ ነው ብለን እናምናለን። ህዝብ ጋር ለመገናኘት ደግሞ ይሄ አንዱ መንገድ ነው፣ ከነ ቻለንጁ ማለት ነው፣ ከነ ችግሮቹ ህዝብ ጋር የምንገናኝበት እስከሆነ ድረስ ያው ጥሩ ነው ብለን የምናስበው። ግን ያው ፈታኝ ነገር እንዳለው ግን ግምት ውስጥ አስገብተን ነው እኛ የገባ ነው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ከርክክቡ በኋላ በሰጡት መግለጫ አስተዳደሩ ቅድሚያ በመስጠት በአፋጣኝ የሚያከናውናቸውን ተግባራት ጠቁመዋል። የአካል ጉዳት የደረሰባቸው ተዋጊዎች በቂ ሕክምና የሚያገኙበትና መልሰው የሚቋቋሙበት ስራ እንደሚጀመር የተናገሩት ፕሬዚደንቱም ተፈናቃዮች ወደ ቀያቸው የሚመለሱበትና በህገ መንግስቱ በሚታወቅ ሁሉም የትግራይ መሬት አስተዳደራዊ መዋቅር የመዘርጋት ስራ እንደሚሰራ አስታውቀዋል። ከፌዴራሉ መንግስት ጋር ክልሉ ያለውን ግንኙነት በተመለከተ የመተማመን ሂደቱ በየጊዜው እየጨመረ እንደሆነ አቶ ጌታቸው በመግለጫቸው አመልክተዋል።
እቲ ምጥርጣር መድልዩ ክጠፍእ ነዊሕ ግዜ ከምዝወስነሉ ምንም ዘጠራጠር ነገር የብሉን። ግን ዘይምትእማን ሓዚ
ጥርጣሬን ሙሉ በሙሉ ለማጥፋት ጊዜ እንደሚጠይቅ የታወቀ ነገር ነው። የነበረው ያለመተማመን በአሁኑ ጊዜ በተሻለ መልኩ እየተቀረፈ በአንዳንድ ጉዳዮች የጋራ መግባባት መፍጠር እንደምንችል መገንዘብ ጀምረናል። በዚህም ለህዝብ ጥቅም ሲባል ያለመተማመኑን ቢኖር የጀመርናቸው መልካም ግንኙነቶች አሉ።
በፌዴራሉ መንግስት ስራ ለማስጀመር የሚያስችል በጀት ለክልሉ መለቀቁን የገለጹት አቶ ጌታቸው ምን ያህል ብር እንደተፈቀደ ግን ይፋ አላደረጉም። ከሰኔ ወር 2013 ዓ.ም ጀምሮ ወደ ክልሉ በጀት ያልተላከ በመሆኑ ይኸው በጀት ተሟልቶ እንዲላክ መጠየቃችን እንቀጥላለን ብለዋል። የአማራ ክልል ፕሬዚደንት ከጥቂት ቀናት በፊት በክልሉ ቴሌቪዥን ጣቢያ ቀርበው ከትግራይ ክልል ጋር በህጋዊና በሰላማዊ መንገድ ግንኙነትን ለማሻሻል ፍላጎት እንዳለው የገለጹት በማስመልከት አቶ ጌታቸው ተጠይቀው ስለ ሰላም ማውራታቸው ሰላማዊ ሀሳብ ለውጥ መምጣቱ መልካምና የሚበረታታ ሀሳብ መሆኑ ጠቅሰዋል። አያይዘውም በትግራይ ክልል በኩል ጥያቄ ካለ በህጋዊ መንገድ መልስ መስጠት ይቻላል፣ እንደተባለው ሁሉ በአማራ ክልል በኩል ጥያቄ ካለ በህጋዊ መንገድ መመለስ አለበት ሊባል እንደሚገባ አስተያየት ሰጥተዋል። በህገወጥ መንገድ የተወሰደ መሬትና ንብረት መመለስ ይገባል በማለት አስተያየታቸው በአጽንኦት አስቀምጠዋል። ጊዜያዊ አስተዳደራቸው ከሌላ ከማንኛውም አካል የሚያደርገው ግንኙነት የህዝባችንን ስሜትና ጉዳት በማያሳንስ መልኩ እናደርገዋለን ሲሉም አክለዋል። የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና ራሳቸው የኦሮሞ ነጻነት ሰራዊት ብለው ከሚጠሩ ኃይሎች ጋር የነበራቸው ግንኙነት በአሁኑ ጊዜ ምን ይመስላል የሚል ከቪኦኤ ለቀረበላቸው ጥያቄ ሲመልሱ
ፌዴራል መንግስቲ ምስ ናይ ኦሮሞ ዕጡቃት ዝገብሮ ናይ ሰላም ንዝብ ብሙሉ ልብና ንድግፍ ኢና።
የፌዴራሉ መንግስት ከኦሮሞ ታጣቂዎች ጋር የጀመረውን የሰላም ውይይት በሙሉ ልባችን እንደግፋለን። ወደ ሰላማዊ መንገድ ፈጥነው እንዲገቡና መላው የኦሮሞ ህዝብም በመረጋጋት ኑሮን እንዲቀጥል ነው የምንሻው። ለራሳችን የምንፈልገው ነው ለኦሮሞ ህዝብም የምንመኘው።
አቶ ጌታቸው ከዚህ ውጭ ከታጣቂው ቡድን ጋር ተያይዞ ለተነሳው ጥያቄ ቀጥተኛ ምላሽ ሳይሰጡ አልፈዋል። ባለፈው ሳምንት ከፌደራሉ መንግስትና ከኦሮሚያ ክልል አመራሮች ጋር የጊዜያዊ አስተዳደሩ አመራሮች ውይይት ማካሄዳቸውን ያወሱት አቶ ጌታቸው የኦሮሚያ ክልል መንግስት በግብርና፣ በጤና እንዲሁም በትምህርት ዘርፎች ድጋፍ ለማድረግ ቃል መግባቱን፣ ከትናንት ጀምሮ ደግሞ ከክልሉ ወደ ትግራይ ክልል ማዳበሪያና ምርጥ ዘር መጓጓዝ መጀመሩን አስታውቀዋል። የኤርትራ መንግስት አመራሮች አስመልክቶ በሰጡት አስተያየትም
ምስስ ሆነ ይሁን ኃይለ ሰላም ፈጠርና ተይልና ወስልናይን ሐክን ተይልና ኤርትራውን ዝብልከት ሶበናስና እምነት እርግጠኛ ይሁንኩን ግን
ከማንኛውም ኃይል ጋር ሰላም እንፈጥራለን። ቁስላችንን ማከክ አንፈልግም ያልነው ኤርትራንም የሚመለከት ነው። በእኛ እምነት እርግጠኛ ባልሆንም ከኤርትራ አመራሮችም ጤና ያላቸው አይታጡም። ይህ ጉዳይ እንደማያዋጣው ቀው እስካሁን የተፈጸመው በደል ይበቃል ብለው ወደ ሰላማዊ ወንድማማችነትና ጉርብትና የሚመለሱበት ሁኔታ ካለ ቢያጤኑት የሚል ሐሳብ አለኝ።
ከትግራይ ክልልም ሆነ ከዓለም አቀፍ ተቋማት በጦርነት ወቅት በኤርትራ መንግስት ወታደሮች ተፈጽመዋል ስለተባሉ የሰብአዊ መብቶች ጥሰቶች ማስተባበያ የሚሰጠው የኤርትራ መንግስት በዛሬው በአቶ ጌታቸው መግለጫ ላይ ያለው ነገር የለም። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በቅርቡ ባወጣው የሰብአዊ መብቶች ጥሰቶችን በሚገመግመው ዓመታዊ ሪፖርቱ በሰሜን ኢትዮጵያ ጦርነት ውስጥ የተሳተፉ ሁሉንም ኃይሎች የጦር ወንጀል መፈጸማቸው ተረጋግጧል ሲል ሪፖርት አውጥቷል። አቶ ጌታቸው በተጠያቂነት ጉዳይ ማብራሪያ ሲሰጡ በሀገር ውስጥ አካታች የሆነ የፍትህ ስርዓት ቢዘረጋ እንኳን ጦርነቱ የውጭ ኃይል የተሳተፈበት ስለሆነ ዓለም አቀፋዊ የሆነ ሂደትን የሚጠይቅ ነው ብለዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
ሙልጌታ ጽቡሃን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን፣ ቀደም ብለን ዘገባውን ባስተዋወቅንበት ወቅት የቀድሞ የህወሓት ሊቀመንበር ስንል ዶክተር ደብረጽዮን ገብረ ሚካኤል እናስተዋውቀን ነበር። የህወሓት የቀድሞ ሳይሆን አሁንም የህወሓት ሊቀመንበር ናቸው። የቀድሞ የሆኑት ለክልሉ ፕሬዚዳንትነት ነው። ማስተካከያ ይወሰድልን። አሁን ወደ ዓለም አቀፍ ዘገባዎች ስናልፍ ወዲህ ወደ ዋሽንግተን የሚመልሰን እናገኛለን። የቀድሞ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የንግድ ሰነዶችን በማጭበርበር ተጠርጥረው በኒውዮርክ ግዛት ለቀረቡባቸው 34 የወንጀል ክሶች ጥፋተኛ አይደለሁም ሲሉ የእምነት ክህደት ቃላቸውን በትላንትናው ዕለት ሰጥተዋል። ፍርድ ቤት ከቀረቡ ከሰዓታት በኋላ ታዲያ ለደጋፊዎቻቸው ባሰሙት ንግግር ክሱን ውድቅ አድርገው የኒውዮርክን አቃቤ ሕግ ዓላማ ተችተዋል። የአሜሪካ ድምፅ ዘጋቢዎች ያደረሱንን በርከት ያሉ ዘገባዎች ጨምቃ ስምኝሽ ቆየ እንደሚከተለው ታቀርበዋለች።
የቀድሞው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትላንት በኒውዮርክ ከተማ ለሚገኘው ፍርድ ቤት እጃቸውን ሰጥተው ከአንዲት የወሲብ ፊልሞች ላይ የምትተውን ሴት ጋር ጨምሮ የነበራቸውን ያልተገቡ ጾታዊ ግንኙነቶች ለመደበቅ የንግድ ሰነዶችን አጭበርብረዋል በሚል የቀረበባቸውን ክስ ተቃውመዋል። የማንሃታን አውራጃ አቃቢ ሕግ አልቪን ብራግ ክሱን ሲያብራሩ ይህን ነበር ያሉት።
34 false statements made to cover up other crimes.
ሌሎች ወንጀሎችን ለመሸፈን 34 ሐሰተኛ ማብራሪያዎች ተሰጥተዋል። ግለሰቡ ማንም ቢሆን እነዚህ በኒውዮርክ ግዛት ከባድ ወንጀሎች ናቸው።
ትራምፕ ወደሚኖሩበት ፍሎሪዳ ግዛት ሲመለሱ በደጋፊዎቻቸው አቀባበል የተደረገላቸው ሲሆን የግል ንብረታቸው በሆነው ማራላጎ ሪዞርት ባደረጉትና በቴሌቪዥን በተላለፈው ንግግራቸው አቃቤ ሕጉ የፖለቲካ ዓላማ አላቸው ብለዋል።
With a local failed district attorney charging a former president of the United States.
በታሪክ ለመጀመሪያ ጊዜ አንድ ያልተሳካለት የአውራጃ አቃቢ ሕግ የቀድሞ የአሜሪካን ፕሬዚዳንትን ሁሉም ባለሙያና የሕግ ተንታኝ የሚያስከስስ ነገር እንደሌለ እየተናገረ ክስ መስርቷል። ምንም የሚያስከስስ ጉዳይ የለም።
የቀድሞ ፕሬዝዳንት አክለው እንደዚህ አይነት ነገር በአሜሪካ ይከሰታል ብዬ አስቤ ያላውቅም ሲሉም ተናግረዋል።
The only crime that I have committed is to
fearlessly ብቸኛው ወንጀል ሀገራችንን ሊያጠፋት ከሚፈልጉ ሰዎች ያለፍርሃት መከላከል ነው።
ትራምፕ በማንሃታን አውራጃ አቃቢ ሕግ ቢሮ ክስ የቀረበባቸው እንደ አውሮፓውያን አቆጣጠር በ2024 በሚደረገው ፕሬዝዳንታዊ ምርጫ ጣልቃ ለመግባት መሆኑንም ጠቁመዋል። ከህዝብ የተሰበሰቡ አስተያየቶች እንደሚያሳዩት ትራምፕ በሚቀጥለው ዓመት ለሚደረገው ምርጫ የሪፐብሊካን ፓርቲን ወክለው ለመወዳደር የቀረቡ እጩዎችን በሙሉ በልጠው እየመሩ ነው። ከህዝብ የተውጣጡ ዳኞች ግን ትራምፕ መከሰስ አለባቸው ሲሉ ድምጻቸውን የሰጡ ሲሆን፣ በጆርጅ ታውን ዩኒቨርሲቲ የህግ መምህር የሆኑት ፓውል ሺፍ በርማን በህግ ሂደቱ ላይ እያደረሱት ያለው ጥቃት ራሳቸው ላይ መዘዝ ያመጣባቸዋል ይላሉ።
The case is going to be heard based on the facts and the law. And
ክሱ የሚሰማው በመረጃና በህጉ ላይ ተመስርቶ ነው። እና ደግሞ ይሄ ከአሜሪካ ህዝብ ጋር ለሚኖራቸው ግንኙነት አይረዳቸውም። ምክንያቱም አሜሪካውያን የቀድሞ ፕሬዝዳንቱን በተመለከተም ቢሆን የህግ ሂደቱ የተሟላና ፍትሃዊ ሆኖ ሲሰራ ማየት ይፈልጋሉ።
ኒውዮርክ ከሚገኘው ፍርድ ቤት ውጪ የተሰበሰቡ ሰዎችም የተከፋፈሉና ስሜታዊ ነበሩ። ዲዮን ቺኒ ለምሳሌ የቀድሞ ፕሬዝዳንት ደጋፊ ነው።
ፕሬዝዳንቱን ዶናልድ ትራምፕን እደግፋለሁ። እሳቸው በአሜሪካ ታሪክ ውስጥ ታላቁ ፕሬዝዳንት ናቸው። ምናልባትም በምድር ፕላኔት ላይ ያልታየ ምርጥ መሪ።
ጀነፈር ፊሸር ደግሞ በተቃራኒው የትራምፕ ደጋፊ አይደለችም።
He's a con man and he has a lot of people still fooled.
እሳቸው አታላይ ናቸው። አሁንም ድረስ የተታለሉ ብዙ ሰዎች አሉ። የኒውዮርክ ነዋሪዎች ግን አያታለሉም። ነገር ግን ብርሃኑን ማየት እንደሚችሉ ተስፋ አደርጋለሁ።
ትራምፕ ፍርድ ቤት ቀርበው የእምነት ክህደት ቃላቸውን በሰጡበት ወቅት የአሜሪካ ፕሬዝዳንት ጆ ባይደን በዋይት ሃውስ መደበኛ ስራቸውን ማከናወናቸውን ቀጥለዋል። ባይደን በወቅቱ ከሳይንስና ቴክኖሎጂ አማካሪዎቻቸው ጋር ተገናኝተው ሰው ሰራሽ ልህቀት ስላለው ጥቅምና ጉዳት አስተያየታቸውን ሲሰጡ ነበር። ስለ ዶናልድ ትራምፕ ክስ ከጋዜጠኞች የቀረበላቸውን ጥያቄም ችላ ብለዋል። የሴኔቱ አብላጫ ድምጽ መሪ ቸክ ሹመር በበኩላቸው ባወጡት መግለጫ ትራምፕ የንግድ ሰነዶችን በማጭበርበር ለቀረበላቸው 34 የወንጀል ክሶች ፍትሃዊ ፍርድ ያገኛሉ ብለው እንደሚያምኑ ገልጸዋል። በርካታ የሪፐብሊካን ህግ አውጪዎች ግን ይህን አመለካከት አይጋሩም። የቀድሞው ፕሬዝዳንት ላይ የቀረበው ክስ ፖለቲካዊ ይዘት ያለው ነው የሚል አቋም አላቸው።
ስምኝሽ የቆየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩም ዓለም አቀፍ ዜና መፍትሄ ተኮር ጋዜጠኝነት የዓለምን ችግሮች ለመፍታት ያግዛል የሚል ነው። መገናኛ ብዙሃን በብዛት የሚያተኩሩት መጥፎ ዜናዎች ላይ ነው የሚል ወቀሳ አዘውትሮ ይሰማል። መፍትሄ ተኮር ጋዜጠኝነት የሚል መጠሪያ የተሰጠውን መንገድ የሚከተሉ ጋዜጠኞች ታዲያ በዘገባዎቻቸው ችግሮች ላይ ብቻ ሳይሆን ችግሮቹን መፍታት በሚያስችሉ መንገዶችም ላይ ያተኩራል ይላል ዲኖ ጃሂድ በዘገባው። ቆንጅታየ እንደሚከተለው ታቀርበዋለች።
እንደ አውሮፓውያኑ የዘመን አቆጣጠር በ2015 ዓመተ ምህረት ጋዜጠኛ ብሪ ዘልትነር በዩናይትድ ስቴትስዋ ኦሃዮ ክፍለ ሀገር ክሊቭላንድ ከተማ የህፃናት ድህነት ይዞታ ላይ ዘገባ ለማሰናዳት ጉዳዩን መከታተል ጀመረች። በወቅቱ ክሊቭላንድ በመላ ሀገሪቱ ከፍተኛ የህፃናት ድህነት አሃዝ ከነበራቸው ከተሞች መካከል አንዷ ነበረች። እናም ጋዜጠኛ ብሪ ዘልትነር ባደረገችው ክትትል በከተማዋ የሚሞቱት ህጻናት ቁጥር ከአጠቃላዩ አገር አቀፉ አማካይ አሃዝ የበለጠ ሆኖ ተገኘ። በተለይም የጥቁር አሜሪካውያኑ ህጻናት ሞት ቁጥር ከፍተኛ ነበር። ጋዜጠኛዋ እንዲህ ስትል ታስረዳለች።
ትልቅ ችግር ነበር። ደግሞም ለብዙ ጊዜ የቆየ ችግር ነው።
የከተማይቱ ባለስልጣናትና በአጠቃላይ ነዋሪው ለችግሩ ትኩረት እንዲሰጡ ጋዜጠኞች ለበርካታ ዓመታት የወተወቱ ቢሆንም የተለወጠ ነገር አልነበረም።
ክሊቭላንድ ውስጥ ካለው ጋር በጣም ተመሳሳይ ችግር ያለው ነገር ግን በተሻለ ሁኔታ ላይ የሚገኝ አካባቢ ለመፈለግ ተነሳን። ቦልቲሞር በነዋሪዎቿ ስብጥርና ተያያዥ መረጃዎች ከክሊቭላንድ ጋር እጅግ በጣም ትመሳሰላለች።
ቦልቲሞር ከተማ የህፃናት ሞት ችግሯን የመፍታቱን ስራ እንደ አውሮፓውያን አቆጣጠር በ2009 ዓ.ም ጀምራ በ2015 የህፃናት ሞት አሃዟን በ24 ከመቶ ለመቀነስ እንደቻለች ዘልትነር በዘገባዋ ደርሳበታለች። ዘገባዋን ካወጣች በኋላም የክሊቭላንድ ከተማ ባለስልጣናት እነሱም ይህንን ቦልቲሞር የተጠቀመችበትን አማራጭ መንገድ ብንጠቀም ይበጀን ይሆናል በሚል አነጋገሯት።
ቦልቲሞር የተጠቀመችባቸውን አብዛኞቹን መርሃ ግብሮችን ያካሄደችውን ስርዓታዊ ለውጦች ስራ ላይ ማዋል ጀመሩ። በ2015 ነው የጀመሩት። እናም የህፃናትን ሞት በሚመለከት ቦልቲሞር በተመሳሳይ ጊዜ ውስጥ ያገኘችውን የመሰለ ውጤት አግኝተውበታል።
እንዲህ ያለው የብሪት ዘልትነርን መርማሪ ዘገባ የመሰለ የጋዜጠኝነት አሰራር ነው መፍትሄ ተኮር ጋዜጠኝነት የሚል መጠሪያ የተሰጠው። ቲና ሮዝንበርግ በእንግሊዝኛ ስሙ ሶሉሽንስ ጀርናሊዝም ኔትወርክ የሚባለው ድርጅት መስራቾች ከሆኑት መካከል አንዷ ነች።
ጋዜጠኞች ውጤታማ የሆኑ ስራዎች ላይ ያተኮሩ ዘገባዎች እንዲያጠናቅሩ እንረዳቸዋለን። የምንፈልገው ታዲያ ጥልቅና በጣም ሙያዊ ደረጃቸውን የጠበቁ ሪፖርቶችን እንዲያቀርቡ ነው። የሚዘግቡት መፍትሄ የሚያመጣ ጥረት በማድረግ ለመርካት አይደለም። ማንኛውም ዜና ላይ እንደሚደረገው ጉዳዩን ይዘግቡታል።
የመፍትሄ ተኮር ጋዜጠኝነት ስብስቡ ባለፉት 10 ዓመታት ውስጥ ከ3000 በላይ ጋዜጠኞችን አሰልጥኗል። ቲና ሮዝንበርግ እንዲህ ስትል ታስረዳለች።
አዲስ ነገር ሆኖ አይደለም። እኛ ያደረግነው ነገር ቢኖር እንዲህ ላለው አሰራር ስርዓት መፍጠር ነው። በዚህ ዙሪያ የተካሄዱ ጥናቶችን፣ ልምድ ለመለዋወጥ የሚጠቅሙ መንገዶችን አሰባሰብን። እነዚያን ልምዶች በማስፋፋት ረዳን። ለችግሮች የሚሰጡ መፍትሄዎች ውጤታማ መሆናቸውን የሚያሳዩ ማስረጃዎችን በደንብ ስራዬ ብሎ መፈለግ አለብን። በዘገባዎቻቸው የሚያቀርቧቸው አሃዛዊ መረጃዎች ተአማኒ መሆናቸውንም ማረጋገጥ ያስፈልጋል።
መፍትሄ ተኮር ጋዜጠኝነት ጋዜጠኞች ስራቸውን ከወገንተኝነት በራቀ ፍትሐዊ መንገድ እንዲያከናውኑና የሚያቀርቧቸው ዘገባዎች አዎንታዊ ውጤት በማምጣት ረገድ እንዲያግዙ እድል የሚሰጥ ነው።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚያስተላልፈውን የረቡዕ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:38 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምንሻገረው። ትምህርት ነክ ዘገባ ነው። አምባ ትምህርት ለተቸገሩ የበጎ አድራጎት ማህበር ሕፃናትና ታዳጊዎች በአቅም እጦት ሳቢያ ከትምህርት ገበታቸው እንዳይነጠሉ ወይም እንዳይርቁ ለማገዝ የሚሰራ ተቋም ነው። ከ13 ዓመታት በፊት የተቋቋመው አምባ ከሕፃናቱ ባሻገር ለወላጆቻቸው መሠረታዊ ትምህርት በመስጠትም ማኅበረሰባዊ አበርክቶቱን አስፋፍተዋል ይለናል። ስለ ማኅበሩ የእስካሁን እንቅስቃሴዎችና ስለ መጪ ዘመን ግቦቹ የበለጠ ለመረዳት የማኅበሩን አጋር መሥራችና የቦርድ አባል አቶ ሄኖክ አለሙን ያነጋገረው ሀብታሙ ስዩም አስቀድመውም ስለ አመሰራረቱ ያጫውቱናል። አቶ ሄኖክ፣
ሕፃናት አምባ ውስጥ ነው ያደግነው። አብዛኞቻችን አባቶቻችን በሶማሌ ጦርነት ወቅት ተሳትፎ አድርገው ራሳቸውን መስዋዕት ባደረጉት በአባቶቻችን ካሳ እኛን መንግስት ለማሳደግ በኢትዮጵያ ህጻናት አምባ በጥሩ እንክብካቤ አሳድጎ አሁን ላለንበት ደረጃ አድርሶናል። ስለዚህ እኛ ደግሞ ያንን ውለታ በምን መልኩ መመለስ እንችላለን በሚል በምንኖርበት አካባቢ ጋራ የነበሩት ህጻናት የትምህርት ተደራሽነት በጣም አነስተኛ ስለነበረ በተለይም ደግሞ በቅድመ መደበኛ ትምህርት ላይ የሚሄዱ ህጻናት እድላቸው የጠበበ ስለነበረ በምንኖርበት አካባቢ በአሁኑ ሰዓት የካ ክፍለ ከተማ ወረዳ 9 ወይም ልዩ ስሙ ኮተቤ ኪዳነ ምህረትና መድኃኔዓለም አካባቢ የተፈናቃዮች ቁጥር ከፍተኛ የነበረበት የወታደር ሰፈር የሚባልበት በተለምዶ ወደ ዋሻ ሚካኤል መሄጃ አካባቢ ላይ በርካታ ህጻናት ከትምህርት ገበታ ወደኋላ ይቀሩ ስለነበረ እኛ እነሱን ፊደል በማስቆጠር ያለንን ነገር በነጻ በመስጠት ለምን ቢያንስ ውለታችን በዚህ መልኩ መመለስ አንችልም በማለት ፈረንጆቹ አቆጣጠር 2009 ዓመተ ምህረት አካባቢው ላይ ያሉ እድሮችን በማነጋገር ተጠነሰሰ። በ2010 ላይ የበጎ አድራጎት ድርጅቶች ኤጀንሲ በሱ ተመዝግበን እንቅስቃሴ ጀምረን ይኸው እስካሁን ድረስ አለ።
አቶ ሄኖክ አምባ የተባለው ተቋም በርካታ ተማሪዎች ከትምህርት እንዳይርቁ የሚያደርጉ መርሃ ግብሮችን መዘርጋታችሁን ሰምቻለሁ። የምታደርጓቸውን እንቅስቃሴዎች እስቲ የተወሰኑትን አጠር አድርገው ያጋሩን።
አምባ ትምህርት ለተቸገሩ በጎ አድራጎት ማህበር ዋነኛ የተቋቋመው ያው ለትምህርት እንደመሆኑ መጠን ዋነኛው ለቅድመ መደበኛ ህጻናት ተማሪዎች እድሜያቸው ከ3 ዓመት እስከ 7 ለሆኑት ነጻ የትምህርት አገልግሎት ይሰጣል። የኪንደርጋርደን ከትምህርቱ ባሻገር ምገባ አገልግሎት የዛሬ 13 ዓመት ጀምሮ እኛ ጠዋት ላይ መክሰስ፣ ምሳ ሰዓት ላይ ደግሞ ምሳቸውን የመመገብ ስራ ይሰጣል። ከዚህም ባሻገር የትምህርት ቁሳቁስ በነጻ ይሰጣል። ከዚህ በተጨማሪ ደግሞ ልጆቹ ወደ ኤሌመንተሪ ወይም ወደ ፐብሊክ ስኩል እስከ ሃይስኩል ድረስ የገቡት ደግሞ በዚሁ በትምህርቱ ላይ ድሮፕ አውት እንዳይበዛ ለማድረግ የጥናት አገልግሎት፣ የላይብረሪ አገልግሎት፣ የኮምፒውተር ስልጠና እና ሌሎች ኤክስትራ ካሪኩላር አክቲቪቲስ እንደ በስፖርት ለምሳሌ በእግር ኳስ፣ በሙዚቃ፣ በቲያትር፣ በስዕል የመሳሰሉትን እንዲጠመዱ በማድረግ ልጆቹ ይህንን አገልግሎት እንዲያገኙ እናደርጋለን። ከልጆቹ ባሻገር ደግሞ የህፃናቶቹ ወላጆች ወይም እናቶች አብዛኞቹ ፊደል ያልቆጠሩ ስለነበሩ እነሱንም ከተሰዓት በኋላ ከ9 ሰዓት እስከ 15 ሰዓት ባለው ጊዜ ውስጥ መሰረተ ትምህርት የሚባለው ቤዚክ ሊትረሲ እንዲያገኙ በማድረግ በዛ በወረዳው ላይ እንደ ፓይለት ፕሮጀክት እየተንቀሳቀሰ ቆይቷል። ለነሱ የዚህ የቤዚክ ሊትሬሲ ፕሮግራም ከተሰጣቸው በኋላ ደግሞ ተጨማሪ ስልጠናዎችን ከተለያዩ ስቴክሆልደሮች ጋር በመነጋገር በምግብ ዝግጅት፣ በልብስ ስፌት፣ በፀጉር ስራ በመሳሰሉት እንዲሰለጥኑ በማድረግ እናቶቹ በኢኮኖሚ እንዲጠነክሩና ራሳቸውን እንዲጥሩ በማድረግ ላለፉት በርካታ ዓመታት ሲጥር ቆይቷል። አሁንም እያደረገ ይገኛል።
እንግዲህ ቀደም ብሎ የጠቀሷቸው በርካታ ስራዎች አሉ። እነዚህን ስራዎች ለማሳካት ደግሞ ወጪው በዚያው ልክ የሚልቅ ይመስለኛል። ለምታደርጓቸው መርሃ ግብሮች የሚሆን የገንዘብም ሆነ ሌሎች የነ ድጋፎችን በምን መንገድ ነው የምታገኙት? በምን መንገድ ነው ይህንን እንቅስቃሴያችሁን የምትደግፉት?
ይህንን እንቅስቃሴ ለማድረግ ገቢ ይፈልጋል። ያንን ገቢ በተለያዩ ሰዎች፣ የተለያዩ ግለሰቦች፣ የተለያዩ መስሪያ ቤቶችን በር እያንኳኳን ደብዳቤ እየጻፍን በምናውቃቸው አብሮ አደግ ጓደኞቻችን፣ በተለይ በማሳደጊያ ውስጥ አብረውን ያደጉ በርካታ ግለሰቦች በተለያየ ጊዜ በአይነትና በገንዘብ ድጋፍ አድርገውልናል። እንዲሁም ደግሞ ግለሰቦች ይመጡና ይጎበኛሉ። በሚጎበኙበት ሰዓት ምንድን ነው የሚጎላችሁ? ምንድን ነው የሚያስፈልጋችሁ? ሲሉን ይሄ ያስፈልጋ እንላቸዋለን። አብዛኛው አብዛኛውን ጊዜ የመጡ በዛ አይነት መልክ ይረዱናል፣ ያግዙናል። ቋሚ የሆነ የገቢ ምንጭ የለንም፣ ቋሚ የሆነ ዶነር አካልም የለንም። በእንደዚህ አይነት መልኩ ነው ያለነው እስካሁን ድረስ። በመንግስት በኩል ያው እውቅና ከመስጠት አኳያ እስከ ቅርብ ጊዜ ድረስ ውስጥ በኪራይ ቤት ውስጥ ነበር የነበርነው። አሁን ካሉት ከንቲባ በፊት የነበሩት የመስተዳደሩ የበላይ አካላት መጥተው አይተው የነበርንበትን ችግር አይተው ወደ 3000 ካሬ የሚሆን ቦታ በጣም በቅርባችን እዛው አካባቢ ላይ ለጊዜያዊ እንድንጠቀምበት ሰጥተውን፣ እዛ ላይ ደግሞ ለትምህርት ቤቱ ወይም ደግሞ ለበጎ አድራጎቱ እንቅስቃሴ ሊረዱ የሚችሉ ሩራል አግሪካልቸራል እንቅስቃሴ እናደርጋለን። ለምሳሌ እንደ ዶሮ እርባታ፣ የወተት ላም የማርባት እንዲሁም ደግሞ የጓሮ አትክልቶችን ስራዎችን በመስራት ለትምህርቱ ወይም ደግሞ ለበጎ አድራጎቱ ድጋፍ ሰጪ በማድረግ እየሰራ እንገኛለን።
በዚህ ሰዓት የሚያዳምጡን በርካታ ኢትዮጵያውያን፣ ትውልደ ኢትዮጵያውያን አሉ። የእናንተን እንቅስቃሴ ዘመናት እንዲሻገር በርካታ ሕጻናትና ታዳጊዎችን ይጠቅም ዘንድ ሊያደርጉት የሚችሉት ድጋፍ ምንድን ነው? እንዲሁም ደግሞ አብራችሁ የመጪ ዘመን እቅዳችሁ ምን እንደሆነ ጠቅልል አድርገው ቢነግሩ።
ፕሮግራሞች አሉን። የስፖንሰርሺፕ ፕሮግራም አንድ ልጅን አንድ ሰው ከ25 ብር ጀምሮ በወር ማለት ነው በየወሩ 350 ድረስ አንድ ልጅን ስፖንሰር ማድረግ ይችላል። ያቺ ብር ተጠራቅማ ነው ለብዙዎቹ ከእርሳስና ከእስክሪብቶ ጀምራ ዩኒፎርሙንም፣ መግቦቱንም፣ የተለያዩ የመምህራን ደሞዝንም፣ ሌሎች ጠቅላላ ወጪዎችን ሊሸፍን የሚችል ስለዚህ ስፖንሰር በማድረግ መልኩ በአይነትና በገንዘብ ድጋፍ በማድረግ እንዲሁም ከጎናችን በጸሎትም ቮለንተሪ ሰርቪስ በመስጠት የበጎ አድራጎት ስራዎች የሚሰሩ ስራዎች አሉ። እነሱንም አብሮ በማገዝ ከትምህርት ቤቱ ጎን እንዲቆሙ በዚህ አጋጣሚ ለመጋበዝ እፈልጋለሁ። በነገራችን ላይ ካሉን አሁን በአሁኑ ሰዓት ወደ 200 ህጻናት ትምህርት ቤት ውስጥ አገልግሎቱን ከሚያገኙት ውስጥ ወደ 10% የአካል ጉዳተኞች ናቸው። እነዚህ አካል ጉዳተኞች እንደ ዊልቸር እና የተለያየ መንቀሳቀስ መሳሪያ ያስፈልጋቸዋል። እነዚህ ነገሮችንም በማቅረብ መላ አድማጮች ከጎናችን እንዲቆሙ እጋብዛለሁ። የወደፊቱ ራዕያችሁ ህልማችሁ ምንድን ነው የተባለው፣ እንግዲህ ይህንን የጀመርነውን የበጎ አድራጎት ድርጅት እስከ መጨረሻው ለማስቀጠል አንደኛ መስተዳደሩ ለጊዜያዊ የሰጠንን ቦታ አሁን የአካባቢ ጥበቃ የአዲስ አበባ አካባቢ ጥበቃ ልቀቁ ብሎን በፍርድ ቤት በመመላለስ ላይ እንገኛለን። መንግስት ያንን ቦታ ሴኪውርድ ቢያደርግልን እዛ ቦታ ላይ ለአካል ጉዳተኞች የፊዚዮቴራፒ ሴንተር፣ ወላጅ እናቶች ደግሞ የካፓሲቲ ቢልዲንግ ሴንተር የትሬኒንግ ሴንተሩን፣ ቤተ መጽሐፍትና የአዳሪ ትምህርት ቤቶችን የተለያዩ ፕሮጀክቶችንም እየነደፍን ስለሆነ ይህንን በጎ አድራጎት የሚደግፉ ማንኛውም አካል ከጎናችን ቢሆን እኛ ያደግንበትን ህፃናት አምባ በትንሹ እዚህ ጋራ ለማሳየት ትልቅ ህልም አለን።
አቶ ሄኖክ አምባ የበጎ አድራጎት ተቋምንና እንቅስቃሴውን አስመልክተው ለሰጡን ማብራሪያ ሁሉ በእጅጉ አመሰግናለሁ። መልካም እድል፣ መልካም ዘመን እንዲገጥማችሁ እመኛለሁ።
አመሰግናለሁ። እግዚአብሔር ይስጥልኝ።
ሀብታሙንና እንግዳውን አቶ ሄኖክም አቶ ሄኖክን እኔም አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። እስከ 4 ሰዓት ይቀጥላል። አሁን ወደ ተከታዩ ቅንብር እንሻገራለን። ከምዕራብ አፍሪቃ የሚያዘልቀን ዘገባ ነው። በቡርኪና ፋሶ በወርሃ የካቲት አጋማሽ ላይ በማኅበራዊ መገናኛዎች ላይ የተለቀቀውና ወታደራዊ መለዮ የለበሱ ሰዎች በሕፃናት አስከሬን መካከል ሲዘዋወሩ የሚያሳየው ምስል በወታደራዊ ካምፕ ውስጥ መቀረጹን አሶሺየትድ ፕሬስ ያደረገው ማጣራት ማረጋገጡን ያመለክታል። ከሟቾችም የአንዱን ቤተሰብ አግኝቶም አነጋግሯል። ለዝርዝሩ ስምኝሽ የቆየ
የ16 ዓመቱ አዳማ በሰሜን ቡርኪና ፋሶ ከሚገኘው አያቱ ቤት ብዙም ሳይርቅ ከሚገኝ ስፍራ የሚኖሩ ላሞቹን ለመመገብ ስፍር ቁጥር ለሌላቸው ግዚያት በእግሩ ተመላልሷል። በየካቲት ወር አጋማሽ አንድ ቀን ግን ኢማም የመሆን ህልም የነበረው ታዳጊ ወደ ቤቱ ሳይመለስ ቀረ። አዳማ ደብዛው ከጠፋ ከቀናት በኋላ ቤተሰቦቹ ያዩት በሞባይል ስልክ አማካኝነት ሲሰራጭ በነበረ አሰቃቂ የቪዲዮ ምስል ላይ ነበር። አዳማና ሌሎች ደማቸው የፈሰሰ 6 ልጆች እጆቻቸውን ታስረው አብዛኞቹ እስከ ወገባቸው ራቁታቸውን ሆነው ወድቀው ይታያሉ። በዙሪያቸው በደርዘን የሚቆጠሩ ሰዎች ከበዋቸው አብዛኞቹ በድካም መንፈስ በሬሳዎቹ መካከል እየተረማመዱ ሌሎቹ ደግሞ ቪዲዮ እየቀረጹ ይታያል። በመሃል አንዱ እየሮጠ ወደ አዳማ በመሄድ ጭንቅላቱ ላይ ድንጋይ ሲያሳርፍበትም ይታያል። ከተሰነጠቀው ቁስል ደም ሲፈስ ቪዲዮውን የሚቀርጸው ሰው ደግሞ ሲስቅ ይስማል። ይሄኛው አልሞተም ነበር ይላል የሰውየው ድምጽ ወደ አዳማ ያሳየ። ለቤተሰቦቹ ደንነት ሲባል አሶሲየትድ ፕሬስ ያዳማን ሙሉ ስም ከመግለጽ ተቆጥቧል። ሰውየው ጨምሮ ለምንም አጠቅሙም ሰው ከመግደል ውጪ ሌላ ስራ የላችሁም ሁላችሁንም አንድ ባንድ እንገላችኋለን ይላል። የቡርኪና ፋሶ ጦር ባለም አቀፍ ህግ መሰረት የጦር ወንጀል የሆነውን ይህን ግድያ አልፈጸምኩም ሲል ኃላፊነት እንደማይወስድ ገልጿል። ሆኖም አሶሲየትድ ፕሬስ የተመለከተው 83 ሰከንድ ያክል እርዝማኔ ያለው ቪዲዮና ከሳተላይት የተገኙ ምስሎች ግድያው አዳማ ከሚኖርበት አካባቢ አቅራቢያ ኡአሂጉያ ከተሰኘ ከተማ በስተሰሜን ምዕራብ 2 ኪሎ ሜትር ርቀት ላይ በሚገኝ ወታደራዊ ካምፕ ውስጥ መፈጸሙን ያሳያሉ። በቪዲዮ ላይ የለበሱትን ዩኒፎርምና ተሽከርካሪዎቻቸውን በመመልከትም እስከ ቅርብ ጊዜ ድረስ በአሜሪካና አውሮፓ ህብረት ስልጣናና የትጥቅ ድጋፍ ይሰጣቸው የነበሩ የቡርኪና ፋሶ ጸጥታ ኃይል አባላት መሆናቸውን አሶሲየትድ ፕሬስ ገልጿል። የአዳማ እናት ልጃቸው በጸጥታ ኃይሎች መያዙን የሰሙት ከሌላ ዘመዳቸው ሲሆን እስካሁን ግን መገደሉን የሚያሳየውን ምስል አልተመለከቱም።
አዳማ ረጅም እድሜ የመኖር እድል ቢያገኝ ኖሮ ማህበረሰቡ እንዲያድግ ይረዳው ነበር። ግን አሁን ያ እድል የለውም። ሞቱን ከሰማሁበት ቀን አንስቶ ሀዘን ላይ ነኝ። አለቅሳለሁ። ግን ምን ለውጥ አመጣለሁ? ምንም። እግዚአብሔር ነው የሰጠ። ራሱ እግዚአብሔር መልሶ ወስዶታል። ምንም ማድረግ አንችልም። ሁሉም የሰው ልጅ ይህ እጣ ይገጥመዋል። ሁላችንም ሟች ነን። አንድ ቀን እንሞታለን።
ላለፉት 7 ዓመታት ቡርኪና ፋሶ ከአልቃይዳና እስላማዊ መንግስት ቡድን ጋር በተገናኘ በሁከት ስትናጥ ቆይታለች። መንግስት የሚደርሱትን ጥቃቶች ማቆም ባለመቻሉ ምክንያት ባለፈው ዓመት 2 መፈንቅለ መንግስቶች የተደረጉ ሲሆን አማጽያኖቹን ለማጥፋትም ቃል ገብተው ነበር። ነገር ግን ብዙም የተቀየረ ነገር የለም። ይልቁንም ቡርኪና ፋሶ አፍጋኒስታንን በመተካት በዓለም ደረጃ በአክራሪዎች ጥቃት ከፍተኛ ሞት የተመዘገበባት ሀገር መሆኗን ዓለም አቀፉ ሽብር ጠቋሚ ተቋም ያወጣው ሪፖርት አመልክቷል። አክራሪዎቹ የሚያደርሱት ጥቃት እንዳለ ሆኖ ነዋሪዎቹ ከዛ የበለጠ የሚፈሩት ከፍርድ ቤት እውቅና ውጪ ግድያ የሚፈጸሙትንና አማጽያኑን ትደግፋላችሁ በሚል ቁጥራቸው ለማይታወቅ በርካታ ሰዎች ለመጥፋት ምክንያት የሆኑትን የቡርኪና ፋሶ ጸጥታ ኃይሎች እንደሆነ ይናገራሉ።
አንድ ቀን አድማ በመንገድ ላይ ዝም ብሎ እንዳይዘዋወር ነገርኩት። መንገድ ላይ መዘዋወር አደገኛ ነው። ሰዎች የአክራሪዎቹ አባል አድርገው ሊቆጥሩህ ይችላሉ። ስለዚህ ከአያትህ ቤት ብዙም አትራቅ ብየው ነበር። እዛ አርፈህ ቆይና እግዚአብሔር ሲፈቅድ እጎበኝሃለሁ አልኩት። እግዚአብሔር ሲፈቅድ ሄጄ ላየውና ወደ ቤት ስመለስም ይዤው ይመጣ ነበር።
አዳማ ከተሰወረ ከቀናት በኋላ አስክሬኑ ቪዲዮ በተቀረጸበት ወታደራዊ ጣቢያ አቅራቢያ መንገድ ዳር ወድቆ ተገኘ። አሶሲየትድ ፕሬስ ያነጋገረው የአዳማ አጎት የእህቱን ልጅ ሬሳ ሲያይ የተሰማውን እንዲህ ይገልጻል።
ምስሉን ስመለከት አዳማ መሆኑን አምኜ መቀበል አልፈለግኩም ነበር፣ ግን አውቄዋለሁ። እውነቱን ለመናገር ሳየው በጣም ነበር ያዘንኩት። በእርግጥ ሁሉም የሰው ልጅ ይሞታል፣ ግን እንደዚህ አይነት አሰቃቂ ሞት እጅግ ነው ያዘነው። ማድረግ የምንችለው ምንም ነገር የለም።
በቡርኪና ፋሶ የሚደርሰው ጥቃት ዘርን መሰረት እያደረገ የመጣ መሆኑንና ሕጻናትን ጨምሮ የፉላኒ ብሔር ተወላጆች ኢላማ እየተደረጉ መምጣታቸውን በአካባቢው የመብት አቀንቃኝ ቡድን የሆነው ተቋም ዋና ጸሐፊ ዳውዳ ዲያሎ ይገልጻሉ።
ሕፃናትን እየጎዳ ያለው የጸጥታ ጉዳይ ያሳስበናል። በተለያዩ እንቅስቃሴዎች ወቅት የጸጥታ ኃይሉ አባላት ሕፃናትን ጠልፈው መውሰዳቸው አዲስ አይደለም። ሕፃናት ከብት ሲጠብቁ ታፍነው ከፍተኛ ጥበቃ ወደሚደረግበት እስር ቤት ይወሰዳሉ። የአስር ዓመት ዕድሜ ያላቸው ሕፃናት ሳይቀሩ። ይሄ ሊታረም የሚገባው አሰራር ነው።
ከእስላማዊ መንግስትና አልቃይዳ ቡድኖች ጋር የሚደረገውን ውጊያ ለማገዝ ዩናይትድ ስቴትስና አውሮፓ ህብረት ለቡርኪና ፋሶ በ10 ሚሊዮኖች የሚቆጠር ዶላር የሚያወጣ ወታደራዊ ስልጠናና ቁሳቁስ ሰጥተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ባወጡት መግለጫ በቪዲዮ ምስል የሚታየውን አሰቃቂ ጥቃት ያወገዙ ሲሆን የሰብአዊ መብት ጥሰት ውንጀላዎች ተጣርተው ጥቃቱን የፈጸሙ ተጠያቂ ሊሆኑ ይገባል ብለዋል። የቡርኪና ፋሶ መንግስት ቃል አቀባይ ለአሶሴትድ ፕሬስ በሰጡት ምላሽ ብዙ ጊዜ ታጣቂዎች የጸጥታ ኃይሎችን በመምሰልና ተግባራቸውን በመቅረጽ የጸጥታ ኃይሉን ተጠያቂ ለማድረግ ይሞክራሉ ቢሉም የግጭት ተንታኞች ግን ታጣቂዎች አብዛኛውን ጊዜ ለሚያደርሷቸው ጥቃቶች የጸጥታ ኃይሎችን ተጠያቂ እንደማያደርጉና የአካባቢውን ሕዝብ በመፍራት ሕፃናትን እንደማይገሉ ይገልጻሉ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ በኢትዮጵያ ባደረጉት ጉብኝት በ21ኛው ምዕት ዓመት ለሚያጋጥሙ ፈተናዎች የሚቀርቡ አፍሪካ መር መፍትሄዎች በይበልጥ ልዩነት እያመጡ ነው ያሉትን በመጥቀስ የዛሬው ርዕሰ አንቀጽ መልእክቱን ይጀምራል። የሰሜን ኢትዮጵያ ጦርነት እንዲቆም፣ የህዝቡ መስቃይ እንዲያበቃ ጥቅምት 23 2015 ዓ.ም ምህረት የተደረሰው ጸብ የማቆም ስምምነት አፍሪካዊ አመራር ያለውን ትልቅ ስፍራ አመላካች ከሆኑ ጉልህ ማሳያዎች አንዱ ነው ብለዋል የውጭ ጉዳይ ሚኒስትር ብሊንከን።
The guns are silent as the fighting has stopped. Human rights violations have declined. Humanitarian assistance is flowing and finally reaching
የውጭ ጉዳይ ሚኒስትር ብሊንከን ሁለቱ ወገኖች በጦርነቱ የጭካኔ አድራጎቶች መፈጸማቸውንና አድራጎቶቹ ያደረሱትን አውዳሚ ውጤት አምነው በመቀበል ያሳዩትን ቁርጠኝነት በደስታ ተቀብለውናል ያሉትን ርዕሰ አንቀጹ በማስከተል ጠቅሶታል።
Recognizing the atrocities committed by all parties is an essential step.
የሆነ ሆኖ ኢትዮጵያ በአሁኑ ወቅት የተደቀኑባት አጣዳፊ ኢኮኖሚያዊ ፈተናዎች ዘላቂ ሰላም ለመመስረት የሚደረገውን ጥረት ይበልጡን እያወሳሰቡት ነው ያሉት ብሊንከን ዩናይትድ ስቴትስ የምግብ ዋስትናንና ሌሎችንም ጉዳዮች በሚመለከት ከኢትዮጵያ ጋር በአጋርነት መስራቷን ትቀጥላለች ያሉትን ርዕሰ አንቀጹ አስከትሎ ጠቅሷል።
We'll keep working together on public health, building on our many years of partnership to combat HIV/AIDS.
በምናደርገው ሁሉ ዓላማችን የሕዝባችንን ምኞት እውን ማድረግ እንችል ዘንድ በዩናይትድ ስቴትስ እና በኢትዮጵያ መካከል ጠንካራ አጋርነት መመስረት ነው ሲሉ የውጭ ጉዳይ ሚኒስትር ብሊንከን የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ መልእክቱን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጭ ተመልካቾቻችን ሰዓታችን እየተገባደደ በመሆኑ ለዛሬ ያዝነውና ነገር ግን አሁን ልናቀርበው ማንችለውን አንድ ፕሮግራም አስተዋውቄ በሚቀጥለው ፕሮግራማችን እንመለስበታለን። በጡረታ ጊዜያቸው በበጎ አድራጎት ስራ የተሰማሩ አንዲት ኢትዮጵያዊ ታሪክ ይመለከታል። በልዩ ልዩ ዓለም አቀፍ ተቋማትና በበርካታ ሀገሮችም ተዘዋውረው ለ42 ዓመታት አገልግለዋል። በአሁኑ ጊዜ ማረፊያቸውን በአገራቸው በኢትዮጵያ አድርገው በቂ አቅም የሌላቸውን ሴት ተማሪዎች የሚማሩበት ኮሌጅ ከፍተዋል። የተላላፊ በሽታ ልዩ ሐኪሟ ዶክተር ትግስት ግርማ ለደግ ሚድዋይፍሪ ኮሌጅ የተሰኘ ማህበራዊ ድርጅት ያቋቋሙት በጡረታ ገንዘባቸው መሆኑን ዘጋቢያችን ኬኔዲ አባተ ነው የሚተርክልን። በዛሬው ሁለተኛ ሳምንት ወይም ሁለተኛ ቅንብሮ ያዝነው በሌላ ፕሮግራም ልናቀርብ ነው። ክብራትና ክብራን አድማጮቻችን እንዳልኩት ሰዓታችን መገባደዱ ነው። ለዛሬ ያልነውን እዚህ ላይ አበቃን። ነገ ምሽት ከሶስት ሰዓት ላይ እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከቢል አንድራዴ የስርጭት መሐንዲሱ ከተቀሩ ባልደረቦች ጋር መሆን በዚሁ ተሰናበትን። ሰላም፣ ደህና እደሩ።